ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የግንቦት 25 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በጸሎት አማካኝነት ጌታን ፈልጉት፣ የጠራችው እርሱ ነውና ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን፣ በዛሬው ዕለት ዝግጅታችን እንደተለመደው በሳምንቱ ውስጥ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ያከናወኗቸውን አንኳር የሆኑ ተግባሮችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በግንቦት 21 2010 ዓ.ም በቅድስት ማርታ የጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ወደ ዓለም ዕቅዶች አትመለሱ፣ ነጻነታችሁን ይገፋሉና ማለታቸው የተገለጸ ሲሆን ወደ ቅድስና ሕይወት የምናደርገውን ጉዞ አጠናክረን መቀጠል ይገባናል እንጂ ወደ ዓለማዊ ዕቅዶች መመለስ የለብንም ማለታቸውን መዘገባችን ይታወሳል። ከፍተኛ ፈተና በሚገጥማችሁ ሰዓት ዓለማዊ ወደሆኑ ዕቅዶች ውስጥ በፍጹም መግባት አይኖርባችሁም በማለት ስብከታቸውን የቀጠሉት ቅዱስነታቸው ዓለማዊ በሆኑ ዕቅዶች ውስጥ መግባት ወይም ደግሞ መዘፈቅ ነጻነታችሁን ይገፋል፣ በዚህም ምክንያት ማንኛውንም አይነት ፈተና በሚገጥማችሁ ሰዓት ወደ ቅድስና ሕይወት የሚወስደውን መንገድ በብርታት መጓዝ ያስፈልጋል ብለዋል። ቅዱስነታቸው ይህንን ሐሳባቸውን ለማስረጽ በማሰብ የሚከተለውን ብለዋል። የቅድስና ጥሪ የተለመደ ጥሪ ነው። እንደ አንድ ክርስቲያን ሆኖ የመኖር ጥሪ። ይህም ማለት እንደ አንድ ክርስቲያን ሆኖ መኖር ማለት ነው። እንደ አንድ ቅዱስ ሆኖ መኖር ማለት ነው። ብዙን ጊዜ እኛ ስለ ቅድስና ስናስብ ልክ እንደ አንድ ለየት ያለ ነገር አድርገን እንቆጥራለን። ወይም ደግሞ ቅዱስ መሆን ማለት በጣም ልዩ የሆነ ቅዱሳኖች ያላቸው አይነት ፊት ያለው ሰው አድርገን ልናስብ እንችል ይሆናል። በፍጹም ግን እንዲህ አይደለም። ቅዱስ መሆን ማለት ከዚህ የተለየ ነገር ነው። ጌታ ስለ ቅድስና በተናገረው መንገድ ላይ መጓዝ ማለት ነው። ታዲያ በቅድስና መንገድ መጓዝ ማለት ምንድን ነው? ቅዱስ ጴጥሮስ ይህንን በተመለከተ እንዲህ ይላል፣ ስለዚህ ልባችሁን አዘጋጁ ራሳችሁንም ግዙ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ ማለታቸውን መዘገባችን ይታወሳል። ስለዚህ ወደ ቅድስና መጓዝ ተስፋችን ወደ ሆነው ወደ ኢየሱስ ክርስቶስ ግልጽትና ጸጋ መጓዝ ማለት እንደሆነ በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው ይህም በብርሃን መንገድ ላይ እንደ መጓዝ ይቆጠራል። ብርሃን ባለበት መንገድ ላይ በመንጓዝበት ወቅት ሁሉ ብርሃን መንገዳችንን ቁልጭ አድርጎ ስለሚያሳየን አንሰናከልም ማለታቸውን መዘገባችንም ይታወሳል። በቅድስና መንገድ ላይ ለመጓዝ ነጻና የነጻነት ስሜት የሚሰማን ሰዎች ልንሆን እንደሚገባ በመጥቀስ ስብከታቸውን የቀጠሉት ቅዱስነታቸው ነገር ግን በሕይወታችን ጠፍረው የያዙንን ባሪያ የሚያደርጉን ብዙ ነገሮች እንዳሉ ጠቅሰው ይህም ለሐዋርያው ጴጥሮስ እንደሚለው ቀድሞ ባለማወቅ ትኖሩበት የነበረውን ክፉ ምኞት አትከተሉ እንደሚለን ሁሉ እኛም ከቀድሞ ምኞቶቻችን ተላቀን ወደፊት መጓዝ ይኖርብናል ብለዋል። ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል። ይህንን ትርጉም በተመለከተ ትክክለኛው ምክር ይህ ነው። ዓለማዊ በሆኑ እቅዶች ውስጥ አትግቡ። ስለ ዓለም ለማሰብ ዓለማዊ በሆኑ እቅዶች ውስጥም አትግቡ። ዓለም በስጦታነት ለሚያቀርብላችሁ ሐሳብና ውሳኔ አትቀበሉ። ምክንያቱም ይህ ጉዳይ ነጻነታችሁን ይገፋዋልና በቅድስና መንገድ ላይ ለመጓዝ ነጻ መሆን ያስፈልጋል። ብርሃንን እያዩ ወደፊት ለመሄድ የሚያስችል ነጻነት ያስፈልጋል። በነጻነት ወደፊት መሄድ ያስፈልጋል። ከኢየሱስ ክርስቶስ ጋር ከመገናኘታችን በፊት ወደ ነበረን ወደ ቀድሞ ዓለማዊ ሕይወታችን በምንመለስበት ወቅት ወይም ደግሞ ዓለማዊ ወደ ሆኑ እቅዶች ውስጥ ተመልሰን በምንገባበት ወቅት ሁሉ ነጻነታችንን ሙሉ በሙሉ እናጣለን ማለታቸውን መዘገባችንም ይታወሳል። በቅድሚያ ነጻ የሆንን ሰዎች ካልሆንን ቅዱስ መሆን በፍጹም አንችልም በማለት ስብከታቸውን የቀጠሉት ቅዱስነታቸው በኦሪት ዘፍጥረት መጽሐፍ ውስጥ ተጠቅሶ እንደምናገኘው በወቅቱ የነበሩ የእስራኤል ሕዝቦች በበረሃ ጉዟቸው ወደ ደህንነት የሚወስዳቸውን የጉዞ መስመር አሻግረው መመልከት አቁመው በተቃራኒው ወደ ኋላቸው መመልከት ፈልገው እንደነበረ የገለጹት ቅዱስነታቸው በወቅቱ በበረሃ ይጓዙ የነበሩ የእስራኤል ልጆች በእግዚአብሔር ላይ ያግሮመርሙ ነበር። በቀድሞ ጊዜ በግብጽ በባርነት ቀንበር ስር በነበሩበት ወቅት የነበረውን አይነት ሕይወት ለምሳሌም ሽንኩርትና ሥጋ በመመኘት ያለፈው ጊዜያቸውን ያስቡ እንደነበረ ያስታወሱት ቅዱስነታቸው ፈተናዎችና ተግዳሮቶች በሚያጋጥሟቸው ወቅቶች ሁሉ ሕዝቡ ወደ ኋላ ተመለሱ፣ በዚህ ድርጊታቸው ነጻነታቸውን አጡ። እውነት ነው፣ በግብጽ በሚኖሩበት ወቅት ጥሩ የሆነ ምግብ ይመገቡ ነበር። ነገር ግን ምግቡ ጥሩ ይሁን እንጂ የሚመገቡት ግን በባርነት ቀንበር ስር ሆነው እንደነበረ ቅዱስነታቸው መግለጻቸውን መዘገባችን ይታወሳል። በፈተናና በመከራ ጊዜያት ወደ ኋላ አትመልከቱ በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህንን በተመለከተ ደግሞ የሚከተለውን ብለዋል። በሕይወት ውስጥ ፈተናዎች በሚገጥሙን ጊዜያት ሁሉ እኛ ወደ ኋላ የመመልከት ምኞት ያድርብናል። ዓለማዊ የሆኑ ዕቅዶችን መመኘት ይቀናናል። የደህንነት ሕይወት ከመጀመራችን በፊት የነበረንን ዐይነት ዕቅድ መመልከት እንፈልጋለን። ይህም ነጻነታችንን ያሳጣናል። ነጻ ካልሆንን ደግሞ ቅዱስ ለመሆን በፍጹም አንችልም። ከፊት ለፊታችን ያለውን ብርሃን እየተመለከትን ለመጓዝ ከሚያስችሉ ቅድመ ሁኔታዎች ውስጥ አንዱና ዋነኛው ነጻ መሆን ነው። ዓለማዊ በሆኑ የዓለም ዕቅዶች ውስጥ በፍጹም እንዳትገቡ። ወደፊት ተጓዙ። ቃል ኪዳን የተገባልንንና ተስፋችን የሆነውን ብርሃን ብቻ እየተመለከትን ወደፊት እንጓዝ። ይህ ቃል ኪዳን የእስራኤል ሕዝቦች በበረሃ በሚጓዙበት ወቅት የተገባላቸው ዐይነት ቃል ኪዳን ነው። ወደፊት አሻግረው እየተመለከቱ በሚጓዙበት ወቅት ሁሉ በጥሩ ሁኔታ ይጓዙ ነበር። ነገር ግን በግብጽ እያሉ ይሰጣቸው የነበረን ዐይነት ጥሩ ምግብ ባለመብላታቸው የተነሳ የቀድሞ ሕይወታቸውን በሚናፍቁበት ወቅት ሁሉ ይሳሳታሉ። በዚያ በነበሩበት ወቅት ነጻነት እንዳልነበራቸው ይዘነጋሉ። ስለዚህም ሁልጊዜም ቢሆን ወደፊት አሻግረን መመልከት ይኖርብናል። ወደ ኋላ ያለፈው ጊዜያችንን በፍጹም መመልከት አይኖርብንም ማለታቸውን መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ክርስቶስን መቀበልን ይችል ዘንድ መንፈስ ቅዱስ እንዲቀባን ልንፈቅድለት ይገባል ማለታቸውን መዘገባችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንዳስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና ያግርጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህ መሰረት በግንቦት 22 2010 ዓ.ም ተመረተ ያደረጉት የትምህርተ ክርስቶስ አስተምሮ በሚስጥረ ሜሮን ዙሪያ ላይ ያደረገ እንደነበረ ለመረዳት የተቻለ ሲሆን ክርስቶስን በሚገባ መቀበልን ይችል ዘንድ መንፈስ ቅዱስ እንዲቀባን ልንፈቅድለት ይገባናል ማለታቸውን መዘገባችን ይታወሳል። ቅዱስነታቸው ይህንን በተመለከተ እንዲህ በማለት ገልጸዋል። ከዚህ ቀደም በሚስጥረ ሜሮን ዙሪያ የጀመርነውን የትምህርተ ክርስቶስ አስተምሮ በመቀጠል ዛሬ ደግሞ ይህ ሚስጥር ክርስቲያንነትን የሚያስገኙ ሚስጥራት ጋር ያለውን የጠበቀ ትስስር በመግለጽ ይፋ ለማድረግ እወዳለሁ። የሚስጥረ ጥምቀትን ጸጋን የሚያረጋግጡና የሚያጠናክሩትን መንፈሳዊ የሆኑ ቅባ ቅዱሶችን ከመቀባታችን በፊት ሚስጥረ ሜሮን ለመቀበል የተዘጋጁ እጩዎች በክርስትና አባታቸውና በክርስትና እናታቸው አማካይነት በጥምቀታቸው ወቅት የገቡትን ቃል ኪዳን በድጋሜ እንዲያድሱ ይጠየቃሉ። አሁን እነሱ የቤተ ክርስቲያኗ እምነት ለመግለጽ ጳጳሱ ለሚያቀርብላቸው ጥያቄ አምናለው የሚል መልስ በመስጠት ዝግጁ ይሆናሉ። በተለይም ደግሞ ጌታ የሆነውና ሕይወት ሰጪ የሆነውን መንፈስ ቅዱስ በሚስጥረ ሜሮን አማካይነት ልክ በጴንጤቆስቴ ቀን በሐዋርያት ላይ እንደወረደው በእነርሱ ላይም ይወርዳል። መንፈስ ቅዱስ ለመውረድ በጸሎት የተዘጋጀ ልብ ይፈልጋል። በዚህም መልኩ የክርስቲያኑ ማኅበረሰብ በጽሞና ጸሎት ካደረጉ በኋላ ጳጳሱ ሚስጥረ ሜሮንን ለመቀበል በተዘጋጁ እጩዎች ላይ እጁን በመጫን እግዚአብሔር የርሱን የሚያነጻውን አጽናኝ የሆነውን መንፈስ ቅዱሱን በልጆቹ ላይ ያወርድ ዘንድ ይማጸናል። መንፈስ ቅዱስ አንድ ነው። ነገር ግን በእኛ ላይ በሚወርድበት ወቅት ጥበብ፣ ዕውቀት፣ ምክር፣ ጥንካሬ፣ እግዚአብሔርን መፍራት የተለያዩ ስጦታዎችን ይዞልን ይመጣል። መንፈስ ቅዱስ ይዞልን የሚመጣውን የስጦታዎች አይነት መጽሐፍ ቅዱሳችን ውስጥ ተጠቅሰው እንደሚገኙ እናውቃለን። እንደ ነቢዩ ኢሳይያስ አገላለጽ በመሲሕ ላይ የወረዱት ሰባት የመንፈስ ቅዱስ ስጦታዎችንና እርሱ ተልእኮውን በሚገባ እንዲወጣ የረዱትን ስጦታዎችን ያመላክተናል። እነዚህም የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል በማለት ይገልጸዋል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ እንደ ተጠቀሰው ቅዱስ ሐዋርያ ጳውሎስ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነትና ታማኝነት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ላይ እንደ ተጠቀሰው በማለት ይገልጻቸዋል። አንድ የሆነው መንፈስ ቅዱስ የተለያዩ ስጦታዎችን በመስጠት ቤተ ክርስቲያንን የሚያበለጽጓትን በርካታ ስጦታዎችን ይሰጣል። የተለያዩ ነገሮችን የሚፈጥር ነገር ግን በተመሳሳይ መንገድ አንድ የሚያደርግ መንፈስ። መንፈስ ቅዱስ በተለያየ መንገድ እነዚህን ሁሉ ብልጽግናዎችን ይሰጣል። በተመሳሳይም እነዚህ የተለያዩ ነገሮች ኅብረት ይመሠርታሉ። ይህም እነዚህ ሁሉ መንፈሳዊ በረከቶች አንድ ክርስቲያን ያለው መንፈሳዊ ሀብት ናቸው ማለታቸውን መዘገባችን ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የመቁጠሪያ ጸሎትን አዘውትራችሁ በመጸለይ ለማርያም ያላችሁን መንፈሳዊ ቅርበት አሳድጉ ማለታቸውን መዘገባችንም ይታወሳል። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን፣ የላቲን ሥርዓት አምልኮ በሚከተሉ ምዕመናን ዘንድ እመቤታችን ቅድስት ድንግል ማርያም ኤልሳቤጥን የጎበኘችበት ዕለት በግንቦት 23 2010 ዓ.ም ተዘክሮ ማለፉንም መዘገባችን ይታወሳል። በሉቃስ ወንጌል በምዕራፍ 1 ከቁጥር 39 እስከ 56 ላይ እንደተጠቀሰው ማርያም በዚያው ሰሞን በፍጥነት ተነስታ ወደ ደጋው አገር ወደ አንድ የይሁዳ ከተማ ሄደች። ወደ ዘካርያስ ቤትም ገብታ ለኤልሳቤጥ ሰላምታ አቀረበች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች፣ ድምጿንም ከፍ አድርጋ እንዲህ አለች፦ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ለመሆኑ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማነኝ? እነሆ የሰላምታሽን ድምፅ ጆሮዬ እንደ ገባ በማኅፀኔ ያለው ጽንስ በደስታ ዘሏልና። ጌታ ይፈጽማል ብሎ የተናገራትን ያመነች እርሷ የተባረከች ናት በማለት ኤልሳቤጥ ማርያምን በታላቅ ደስታ በቤቷ የተቀበለችበት በዓል እንደሆነም ይታወሳል። እነዚህ ሁለት ሴቶች ማለትም ማርያምና ኤልሳቤጥ በዝምድና የተሳሰሩ ቢሆንም ነገር ግን በዕድሜ፣ በባህሪ፣ በአካባቢያዊ ሁኔታ የተለያየ አይነት ሕይወት የነበራቸው ሰዎች ነበሩ። እነዚህ ሁለት ሴቶች ማርያምና ኤልሳቤጥ የየራሳቸው የሆነ የግል ምስጢር ደብቀው የያዙ ሴቶች ነበሩ። የእመቤታችን የቅድስት ድንግል ማርያምን ሁኔታ በምንመለከትበት ወቅት ማርያም የዮሴፍ እጮኛ የነበረች ሴት እንደነበረች የሚታወቅ ሲሆን፣ ነገር ግን መልአኩ ገብርኤል ከእግዚአብሔር ተልእኮ የምሥራቹን ቃል ካበሰራት በኋላ በሰው ሳይሆን በመንፈስ ቅዱስ ኃይል አርግዛ በመገኘቷ፣ ይህ ሁኔታ ደግሞ በወቅቱ በነበረው የማኅበረሰብ ክፍል አንድ ከትዳር ውጪ ያረገዘች ሴት በድንጋይ ተወግራ ትሙት የሚል ሕግ በመኖሩ የተነሳ ተጨንቃ ነበር። እግዚአብሔር በመንፈስ ቅዱስ አማካይነት በእርሷ ማደሩን፣ በወቅቱ እርሷ ይህንን ጉዳይ ለሌሎች ማስረዳት የከበዳት ጉዳይ ነበር። በዚህም ምክንያት ሁሉንም ነገር በልቧ እያሰላሰለች ይዛ ቆይታ ነበር። ኤልሳቤጥም በበኩሏ አንድ ቀን ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ ዕጣን በሚያጥንበት ጊዜ ሕዝቡ ሁሉ በውጭ ሆኖ ይጸልይ ነበር። የጌታ መልአክ ከዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶአል። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ዘካርያስም መልአኩን ይህንን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜ ገፍታለች በማለት መለሰ። መልአኩ መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በማለት ሚስቱ ኤልሳቤጥ በስተርጅና ወንድ ልጅ እንደምትወልድ ባበሰረው መሠረት ሚስቱ ኤልሳቤጥ ታረግዛለች። የሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ እንደተጠቀሰው። ነገር ግን ኤልሳቤጥ በስተርጅና ዕድሜዋ በገፋበት ወቅት ማርገዟ ከፍተኛ የሆነ ምስጢር ሆኖባት ነበር። ስለዚህ እነዚህ ሁለት ሴቶች የሚያመሳስላቸው ነገር ቢኖር በውስጣቸው ደብቀው የያዙት አንድ ምስጢር መኖሩ፣ ሁለቱም አንድ ወንድ ልጅ እንደሚወልዱ እየተጠባበቁ መሆናቸው፣ ሁለቱንም ያበሰረው ደግሞ መልአኩ ገብርኤል መሆኑ ያመሳስላቸዋል። በዚህ አጋጣሚ ይህንን ማርያም ኤልሳቤጥን ለመጎብኘት የሄደችበትን ቀን በምንዘክርበት በዛሬው ቀን ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች፣ ድምጿንም ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 41 እስከ 43 ላይ እንደተጠቀሰው በማለት ገና በማኅፀኗ ውስጥ ያለው ሕፃኑ ኢየሱስ እንዳመሰገነች ሁሉ እኛም ማርያምን፣ ልባችንን፣ ቤተሰባችንን፣ ሀገራችንን እንዲሁም ዓለማችንን እንድትጎበኝና በደስታና በሰላም በመንፈስ የተሞላን ሆነን እንኖር ዘንድ እንድትረዳን በሕይወታችን ውስጥ ልንጋብዛት ያስፈልጋል በማለት መዘገባችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በየዕለቱ መልእክት እንደሚያስተላልፉ ይታወሳል። ባለፈው ሰኞ በግንቦት 20 2010 ዓ.ም ባስተላለፉት መልእክት እንደገለጹት በሕይወታችን ውስጥ ትልቅ ዋጋ ያለው ነገር ምንድን ነው? በሕይወት ውስጥ ትልቁ ሀብታችን ምንድን ነው? ሁለት ነገሮች ብቻ ናቸው። እነርሱም እግዚአብሔርና ባልንጀሮቻችን ናቸው ማለታቸውን መዘገባችን ይታወሳል። ባለፈው ማክሰኞ በግንቦት 21 2010 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትዊተር ገጻቸው ባስተላለፉት መልእክት እንደገለጹት ቅዱስ ቁርባን መልካም የሆኑ ፍሬዎችን ለማፍራትና እንደ አንድ እውነተኛ ክርስቲያን ሆነን ለመኖር እንችል ዘንድ ጥንካሬን ይሰጠናል ማለታቸውን መዘገባችን ይታወሳል። ባለፈው ረቡዕ ዕለት በግንቦት 22 2010 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት መንፈስ ቅዱስ በሚኖርበት ቦታ ሁሉ አንድ ነገር ይከሰታል። መንፈስ ቅዱስ ባለበት ቦታ ሁሉ ሁሉም ነገር በእንቅስቃሴ ላይ ይገኛል ማለታቸውን መዘገባችንም ይታወሳል። ባለፈው ሐሙስ ዕለት ማለትም በግንቦት 23 2010 ዓ.ም ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ቅዱስ ቁርባን የኢየሱስን ቃላትና ተግባራት የሞቱንና የትንሣኤውን የመንፈሱንም ጣዕም ሳይቀር አጣምሮ የያዘ ምስጢር ነው ማለታቸውን መዘገባችንም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በትላንትናው ዕለት ማለትም በግንቦት 24 2010 ዓ.ም በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ፍቅር በአስቸጋሪ ሁኔታ ውስጥ እንኳን መልካም ነገሮችን ለይቶ ያውቃል። ፍቅር በድቅድቅ ጨለማ ውስጥ የሚታየውን ትንሽዬ የሆነች የብርሃን ነበልባል እንዳትጠፋ ያደርጋል ማለታቸውን መዘገባችንም ይታወሳል። ቀደም ሲል በመግቢያችን ላይ እንደጠቀስነው ቅዱስነታቸው በዛሬው ዕለት ማለትም በግንቦት 25 2010 ዓ.ም በትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት በጸሎት አማካኝነት ጌታን ፈልጉት የጠራችው እርሱ ነውና ማለታቸውን ቀደም ሲል መዘገባችን ይታወሳል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ በሳምንቱ ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ያከናወኗቸውን አንኳር አንኳር የሆኑ ተግባሮችን ነበር። አብራችሁን በመሆን ዝግጅቶቻችንን በሙሉ ስለተከታተላችሁ ከልብ እናመሰግናለን። የእግዚአብሔር ሰላምና ጸጋ ከሁላችንም ጋር ይሁን፣ አሜን። Shall I come behind?
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። አንተ ለማለት